ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መጋቢት 28 ቀን 2014 ዓ.ም ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ መጋቢት 28 ቀን 855 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከተመሰረተ 50 ዓመታት ሞልተውታል። ይህንኑ አስመልክተን የምናዘጋጀውን ልዩ ፕሮግራም በመቀጠል በዛሬ ዝግጅታችን
በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የተዘጋጀውና ኢህአፓን አመሰራረት ትግልና ራዕይ የሚተነትነውን በጥያቄና መልስ የቀረበውን
ማን ያውራ የነበረ ጽሑፍ የመጀመሪያውን ክፍል አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
ከሁለት ቀናት በፊት በአሸባሪው ወያኔ አገዛዝ ባለስልጣኖች በግፍ የተገደሉም ከ60 ሺህ በላይ ዜጎች የጅምላ መቃብር የመገኘቱ ዜና በዓለም አቀፍ ሚዲያ ጆሮ ያገኘ በሄደበት ወቅት አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዋች የአማራ ልዩ ኃይልና የፋኖ አባላት በወልቃይት የዘር ማጥፋት ፈጽመዋል የሚል ሪፖርት በጋራ አሰራጭቷል። በማይካድራ በሺ የሚቆጠሩ የአማራ ተወላጆች በግፍ መገደላቸውን በተገቢው መንገድ መርምረው ዘገባ ያቀረቡት እነዚህ ድርጅቶች በዚህ ዘገባቸው በ2013 ዓ.ም ተመረተ አዲጎሹ በመተባል ከተማ 64 የትግራይ ተወላጆች በአማራ ልዩ ኃይልና የፋኖ አባላት በግፍ ተገድለው የዘር ማጥፋት ተፈጽሟል በማለት ዘግቧል። በዘገባቸው መደምደሚያም በአካባቢው የአፍሪካ የሰላም አስከባሪ ኃይል ገብቶም የተሰደዱት የትግራይ ተወላጆች ወደ አካባቢያቸው እንዲገቡ ጥሪ አስተላልፈዋል። ሁለቱም የሰባይ መብት ተሟጋቾች ነን የሚሉ ድርጅቶች በጸረ ኢትዮጵያና በተለይ በጸረ አማራ ቋሞቻቸው የሚታወቁ ናቸው። ለጸረ ኢትዮጵያ ኃይሎች ባላቸው የተለየ ፍቅር የተነሳም ለዘረኛ ቡድኖች ድጋፍ የተጋነነ ዘገባ እንደሚያቀርቡም ይታወቃል። የወልቃይቱ የጅምላ መቃብር ዘገባ በወጣ በጥቂት ጊዜ ውስጥ የሪፖርት ባስቸኳይ መውጣቱ የጎንደር ዩኒቨርሲቲውን ዘገባ ለማድበስበስ እንደሆነም ግልጽ ነው። በዋግኽምራ ብሔረሰብ አስተዳደር ውስጥ በአበርገሌ ከተማ በመድኃኒት እጥረት የሞቱት ዜጎች ቁጥር 120 መድረሱን ያካባቢው ኃላፊዎች ገለጹ። አበርገሌ በአሸባሪው ቡድን ቁጥጥር ስር መሆኑ የሚታወቅ ሲሆን መረጃው የተገኘው ወደ ሰቆጣ በየጊዜው ከሚመጡ የሟቾች ቤተሰቦች ነውም ተብሏል። ከሞቱት መካከል አብዛኞቹ እድሜያቸው ከ50 ዓመት በላይ የሆነ ሽማግሌዎች መሆናቸው ታውቋል። በወባና በተለያዩ በሽታዎች ተለክፈው መከላከያ መድኃኒት ባለማግኘታቸው በርከት ያሉ ህፃናትም እንደሞቱ ተገልጿል። በአፋር በተንዳሆ የሚገኙ የልዩ ልዩ ፋብሪካዎች መሳሪያዎች ለስራ ይፈልጋሉ በሚል ሰበብ የተነቀሉ መወሰዳቸው ከፍተኛ ቁጣ እንደቀሰቀሰ የአይን ማኞች ተናግረዋል። ባለፉት 50 እና 60 ዓመታት በአፋር ሰንበሌታ፣ አሚባራ፣ አዋሽ ሸለቆ፣ አውሳ፣ አሳይታና በዘን ሶስት መስራቃዊ ክፍል የነበሩ ግዙፍ ድርጅቶች ንብረቶች የወያኔ ቡድን ስልጣን ላይ በነበረበት ወቅት በየጊዜው እየተዘረፉ መወሰዳቸው የሚታወቅ ሲሆን የተረፉትን ደግሞ በአሁን ወቅት በዘረኛው ኮሎኔል ባለስልጣኖች እየተዘረፉ ወደ ያካባቢያቸው ያስጫኑ መሆኑ ተደርሶበታል። በአርሲና በሲዳማ ዋሳኝ ቦታዎች ላይ እሁድ መጋቢት 25 ቀን በተቀሰቀሰ ግጭት ቢያንስ 5 ሰዎች ተገደሉ። የሲዳማ አካባቢ ባለስልጣኖች ለዜና ተቋሞች በሰጡት መረጃ በሲዳማ ጫሪ ወረዳ ሐለሌ ቀበሌ ነዋሪዎች ዘንድ ታዋቂ የሆኑ ያገር ሽማግሌዎች ማንነታቸው ባልታወቀ ሰዎች መገደላቸውን ተከትሎ በሲዳማ ጫሪ ወረዳ በሱጫ ቀበሌ ነዋሪዎችና በአርሲ በሻምፕልና በወሮ ቀበሌዎች ነዋሪዎች መካከል ግጭት መቀስቀሱና ዜጎች መገደላቸው ታውቋል። በግጭቱ እስካሁን በሲዳማ በኩል ያገር ሽማግሌዎችን ጨምሮ ሁለት ሰዎች ሲገደሉ ከአርሲ የሶስት ሰዎች ህይወት እንዳለፈ ለማወቅ ተችሏል። በግጭቱ 16 ሰዎች የቆሰሉ ሲሆን ሶስት በአስጊ ሁኔታ ላይ ያሉ በሐዋሳ ሪፈራል ሆስፒታል በመታከም ላይ ናቸው ተብሏል። ጥቃቱን የፈጸሙት በአገዛዙ ሙሉ ድጋፍ የሚደረግላቸው የኦነግ ሸኔ አባላት አሸባሪዎች ናቸው ተብሏል። በተለያዩ አካባቢዎች አሸባሪዎች በዜጎች ላይ የሚያካሂዱት ጥቃት ተጠናክሮ የቀጠለ መሆኑን መረጃዎች ጠቁማሉ። ሰኞ መጋቢት 26 ቀን በሸዋ ዞን ደራ ወረዳ ገንዳ ኡመማ ቀበሌ በሚኖሩ አማራዎች ላይ በቡድን መሳሪያ የታገዘ ጥቃት የተፈጸመባቸው መሆኑን የአይን እማኞች ገልጸዋል። በጥቃቱ ምንም ያህል ሰው እንደተጎዳ እስካሁን ባይታወቅም አሸባሪዎቹ በርካታ ሴቶችና ህፃናትን አግተው የወሰዱ መሆናቸው ታውቋል። ደራ ካሉት 42 ቀበሌዎች መካከል ኡመማ ገንዶ ቀበሌ አንዱ መሆኑ ይታወቃል። ጥቃቱን ያደረሱት የኦነግ አሸባሪዎች ሲሆኑ ለአሸባሪዎቹ ሙሉ ድጋፍ የሚያደርገው ዘረኛው የኮሎኔል አገዛዝ የኢስሙላ መግለጫ እንኳን አላወጣም። በተመሳሳይ ሁኔታ መጋቢት 26 ቀን ከጉጂ ዞን የተነሱ የኦነግ አሸባሪዎች በአማራው ልዩ ወረዳ ነዋሪዎች ላይ ሶስት ተከታታይ ጥቃቶችን የፈጸሙ መሆናቸውም ተዘግቧል። በጥቃቱ ሶስት ተገድለው አንድ ሰው የቆሰለ መሆኑም ተነግሯል። ካለፈው የካቲት ወር ጀምሮ አሸባሪዎቹ በብዙ ሺህ የሚቆጠር ከብት ዘርፈው የወሰዱ መሆናቸውም ተገልጿል። ባለፉት 4 ዓመታት ብቻ በልዩ ወረዳው ነዋሪዎች የሆኑ 44000 ዜጎች መፈናቀላቸው ታውቋል። ጋዜጠኛ ታምራት ነገራ በ50 ሺህ ብር ዋስትና ከእስር እንዲፈታ ፍርድ ቤት ወሰነ። ማክሰኞ መጋቢት 27 ቀን ለአራት ወራት ያህል ያለምንም ክስ በግፍ ታስሮ ሲሰቃይ የቆየው ጋዜጠኛ ታምራት ነገራ በ50 ሺህ ብር ዋስትና ከእስር እንዲፈታ ፍርድ ቤት ወስኗል። የታምራት ዋስትና መብት እንዲከበር ጥያቄ ቀረበው ከ25 ቀናት በፊት ቢሆንም ፍርድ ቤቱ የተለያዩ ምክንያቶችን በመስጠት ለአራት ተከታታይ ቀጠሮዎች ውሳኔ ሳይሰጥ ቆይቷል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ከይወታሰፋ ተዋይ ተቅመም በነል እየቆሰቆሱን ለማይቀረው ትግል ለፍልሚያው አስነሱን። እንግዲህ ሲብቃ ተነሱ ንነሳ ጠላት ከቤት ገብቶ ምን እስከሚያነሳ አው ቆመን ምናየው ፈዘን በመንገዱ ምን እስኪያነሱ ነው ምንስ እስኪወስዱ። እባካችሁ ንቁ እንደ ዶሮ ቤት ውስጥ እንዳትታነቁ። እንብዛም ዝምታ ለበግም አልበቻት አራት እግሯን አስረው በቢላ ዋፈጃት። ስለዚህ አዎ ስለዚህ እናንተ አበሾች የኢትዮጵያ ሰዎች አማራ ኦሮሞ ትግሬና ሲዳሞች ጉራጌ ጋምቤላ ሽናሻ ቅማንቶች ሐረሪ ወላይታ ኢሮብና ጋዎች ዲያቆናት ቀሳውስት አባገዳ ሸኮች ተማሪ መምህራን ላባደር ገበሮች እባካችሁ ንቁ እንደ ዶሮ ቤት ውስጥ እንዳትታነቁ በሬ ካራጁ ነው ሸላች ውጪ ቆሟል ወገኔ ነቃበል 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 ሰው እንዳውሪ ሆኖ ደም ጠጥቶ ታሟል አማራ ኦሮሞ አፋር ቤኒሻንጉል ሲዳማ ወላይታ ጎጥ ጎሳና ክልል አንዱ ካንደኛው ዘር የሚልቅ ይመስል ሐረሪ ሽናሻ ቅማንት አገው ስትል ደማጥንት ቆጥረህ በጎላ አታመጣ እቺ ትልቅ አገር ቀረች ተበጥብጣ ታዲያ ቀልዱስ ቀልድ ይሁን መቼም ማይመለስ ምሩ የትኛው ነው ለእናት ጥሪ መድረስ ታመም ያለው እርዱኝ ደግፉኝ እያለች እናት ስትለምን ጆሮ ዳባ ያለች ነፍስስ አፈር ቀምሳ ሲኦል በወረደች አው እናንተም እናንተም ዝሆን ጆሮ ሁሉ እናት ስትሰቃይ ከርስ የምትሞሉ አንድ ጊዜ አይደለም ሁለቴ ሞታችሁ አፈር ድሜ ብሉ አፈር ድሜ ጋጡ እኔ ምን ጨነቀኝ ከእናት ምድሬ በላይ ምን ጊዜም አይቆጨኝ የርሷ ወዳጅ እንጂ ወዳጄ የሚሆን ጣላቷም ማለኔ አው ጣላቷም ማለኔ አይይ ያውም እነንቶኔ ያውም እነንቶኔ እነታ አጥዋይ ጠሬ ሳልሙ ገዳይ ሳይገርዱ ጎፈሬ አሬዳልኝ የበራሪያዎች ስንቀለሽ አውደልዳይ ያርባ መጥነቀዞች የይስሙላ ታጋይ አሬይ ቃኝቴ ህይወት ጭንቀት ታይም ልብ ያለው ልብ ይበል በሀገር ቀልድ የለም
ማንያውራ የነበረ ቁጥር 13 የመጀመሪያው ክፍል ለኢትዮጵያ ህዝብ መብትና ለሀገር ክብር ታግሎ ከፍተኛ መስዋዕትነት በከፈለው በኢሃፓ ላይ ይህ ነው የማይባል የስም ማጥፋት ዘመቻ በወንጀለኞችና የታሪክ ላጲሶች በመካሄዱ ማንያውራ የነበረ ብለን በከታዩ ሀቁን ለማስጨበጥ ስንጥር ቆይተናል ይህንንም በመከተልና የተነዙትንና ከቅርብ ጊዜ ወዲህ ደግሞ በዋሾቹ ስብስብና ጥርቅም እየተረጨ ያለውን ቅጥፈት በተመለከተ በከተታ ጥያቄዎችን በማንሳት መልስ እንሰጥባቸዋለን። ሐሰት ሲደጋገም እውነት ባይሆንም ያላወቀን ያልጠየቀን ያላነበበን ሊያደናግር ስለሚችል ግልጽ በሆነ መንገድ ሐቁን ለማስፈር እንሞክራለን። ይህ ደግሞ ዘማቾቹን አደብ ያስገዛቸዋል የሚል ግምት ባይኖረንም ሊደናገር ለሚችለው ክፍል በተለይም በዚያ ትግል ዘመን ጨቅላ ለነበሩትና ላልተወለዱት ለዛሬዎቹ ወጣቶች ይጠቅማል በሚልም ነው። በጥያቄውን ጀምራለን። በቅድሚያ መገለጽ ያለበት እነዚህ በኢሃፓ ላይ የማያቋርጥ ዘመቻ የሚያካሂዱት እነማን እንደሆኑ ነው። ለምንስ ነው ጸረ ኢሃፓ ዘመቻ የሚያካሂዱት?
መልስ፣ ጥርቅሙ ብዙ አይነት ጉዶችን ያቀፈ ነው። በቅድሚያ ወያኔ አለ። ወያኔ ለምን በጸረ ኢሃፓ ዘመቻ እንደሚሰማራ መጠየቅ አያሻም። ከወያኔ የተለጠፉ ሌሎቹ በተለይም ኢሃፓንና ህዝብን የከዱትም ያው ናቸው። ከዚያ ለጥቆ ደግሞ ህዝብን በሽብር የፈጁት የዘመነ ደርግ አውሬዎች አሉ። ግማሾቹ ተሰደዋል፣ ግማሾቹ በእስር ላይ ናቸው። አጠፋን ማለቱ፣ ንሳ መግባቱ፣ ህዝብን ይቅርታ መጠየቁ አልሆነላቸው ብሎ ወንጀላቸውን ይክዳሉ። ግማሾቹ ተደብቀዋል። ታሪካቸው የሚታወቅ አይመስላቸውም። ስለዚህ በሽፋን እየተጠቀሙ ጸረ ኢሃፓ ዘመቻ ላይ ያተኩራሉ። በደርግ ዘመን ወንጀል ፈጽመዋል። በቀይ ሽብሩ ተሳትፈዋል፣ ደግፈዋል፣ በንጹሃን ደም ተነክረዋል። ዛሬ ታዲያ በየድርጅቱ አባል ነን መሪ ነን ብለው ተደብቀዋል። መጽሔት ያወጣሉ፣ ራዲዮ በባዕድ አገር አላቸው። ያ ያፈሰሱት ደም ያቃዣቸዋል። ኢሃፓ ይቅር ለእግዜር እንበል፣ ወንጀለኛው ጥፋቱን አምኖ ከተጸጸተ ቢልም እነሱ ይህንን አያምኑም። እነ ለገሰ አስፋውና ፍቅረ ስላሴ ወግደረስ ያጠፋ ነው የለም ብለው በወያኔ የፍርድ ቤት ሲጮሁና የትላንት ወዳጆቻቸው ምስክር ሆኖ ሲዋሹላቸው፣ ሌሎች ደግሞ ጅብ ከማያውቁት ሀገር እንደሚባለው ወደ ባድ ዘልቀው ከእኛም በላይ ኢትዮጵያዊ ላፋር ብለው በኢሃፓ ላይ ያው ደርጋዊ መርዛቸውን ይረጫሉ። ሽፍንፍኑ ብዙ ነው። ጸረ ወያኔ ጭምብል አጥልቀው በዋና መልኩ ጸረ ኢሃፓ ዘመቻ የሚያካሂዱ የታሪክ ተጠያቂዎች ጥቂት አይደሉም። ኢሃፓ ከጠፋ የአረመኔ ታሪካቸው የሚረሳ ይመስላቸዋል። ትላንት ከሊቀመንበሩ ጋር ወደፊት ብለው ያጓሩ፣ ስልጣን አትልቀቅ ወይ ግደል እንጂ ብለው ያማከሩ፣ ሞት ለነ ኢሃፓ ብለው አረፋ የደፈቁ፣ የቀበሌና ከፍተኛ ታጣቂ ሆነው ግፍ የፈጸሙ፣ የነፍሰ ገዳዮች ቀኝ እጅ ረዳት የነበሩ፣ ወያኔ ባለስልጣን ሲሆን ሄደው ተጎንብሰው የነበሩ፣ በአጭሩ ታሪካቸው የቆሸሸ ሁሉ ዛሬ ያን እርሱልንና የህዝብ መሪ እንሁን ሲሉ ዝም በሉ ባይናቸውና ታሪክን የሚያውቀውን ኢሃፓን በተመለከተ ተኖ ቢጠፋ ደስ ይላቸዋል። ታሪክና አውቃለን የሚሉ ጥራዝ ነጠቆችም በኢሃፓ ላይ መዝመቱ እውቅና የሚያሰጣቸው ይመስላቸዋል። የዚህ ሁሉ ጥርቅም ነው በኢሃፓ ላይ የሚዘምተው። አለ ምክንያት አይደለም ለመዋሸት የተገደዱት። ሌሎች ደግሞ ሐሰቱ ሐቅ እየመሰላቸው በመሳሳት ነው።
እስቲ በምስረታው እንነፋና ኢሃፓን የመሰረተው በእውነት ሻዕቢያ ወይም የኤርትራ ግንባሮች ነበሩን?
ይህ በተደጋጋሚ የተነገረ ውሸት ነው። ኢሃፓን የመሰረቱት የኢትዮጵያ ተማሪዎች እንቅስቃሴ መሪዎችና አባሎች የነበሩ ኢትዮጵያውያን ናቸው። ከተማሪ ማህበር ባሻገርና በላይ ትግሉ በፖለቲካ ድርጅት መልክ መካሄድ አለበት ብለው ያመኑና በልዩ ልዩ ቦታ የነበሩ እነዚህ ታጋዮች ተቀናጅተውና በተለይም በሀገር ቤት ከነበሩ ጋር ተያይዘው በ1964 ዓመተ ምህረት ኢሃፓን መሰረቱ። በዚያን ወቅት በኢትዮጵያ ተማሪዎች እንቅስቃሴ አባል የነበሩና ለኤርትራ ነጻነት መታገል ይሉ የነበሩት የኤርትራ ተወላጆች ወደ ሻዕቢያና ጀብሃ ሄደው ተቀላቅለው ነበር። ያን አቋም ይዘው በእንቅስቃሴው አልቀጠሉ። በእንቅስቃሴው የነበሩ ኢትዮጵያውያንን ውልደታቸው ከኤርትራ ስለነበር ብቻ ወደ ጀብሃና ሻዕቢያ መለጠፉ ስህተት ነው። ويانينا شابيا سلطان سيزو يتشبرو كفلوش تسفا يقورتو درون بيهونو النسونا جو كلون ياكايدو تيميل الجسد يزكتن ينسميت يانس أبارقالو يجن مسارة بيسنو يتوك أتمارو جنكسكاسي راسا جون بچالو مهروج يتمرا لأيتوك لا يتاقل انكسكاسي نبر يا فامسي مسارت جمرو يزتو هبرا بيهراوي نبرنا بوستي نبرو تليو ليو بيهرسب يتولدو إيتوبياويان نبرو ناتشوم هيرترا جمبارو جگار خوالا يدرگو گنينو نت دگمو تغلو جد يميلو نبر تياكي گنينو نتو اندتنا لمن تمسرت مس ياپا ينبرون سرعات بتتك تغل ماسو جد يجدنو بلو يامن درجت نبر لازم يتحقق خايل بمجمريا اصلتنو لياس جبا ياسبو بوالي بكل سنه نبر بوقتو يچ اكا تغل يمرو كنبروت كنواقو غوتو غار بسوماليا بكل لمجنانيت تروال بزياد باري منغست شاطر يستر سايساكا سيقر دغمو بسودان بكل ليلى مكرات الدرغو يهم مالتساكاو مچرشا بتغراي بتليم بادي ايروف بكل مجمر يتبالو بجد كإرترا جنباروش جار جنين النسن يميت أيك نبر بزيا لمالف إيا فابا مجمع لا ينبرو جنين النت يجاب جار نبر فالا دقمو شابيا سيقواقوام كنسو جارم تغنائتوال إرترا جنباروش مسارتا جون آستقاكلو بغارا لإيتوبيا اللي تاقرو يتر نبر يزبن مبت أوك ألو بيلم لجنباروشو مولو دقافن يتتقبتنا لهز بتأكمله يلا بتجيزة فتصمو يلا شابيا إرتراك إن جزينات بلو يلون إياه با على كبر سلالة ثرارت أو ويانين مصر تأكيد تندق فوق بتجري يميا قلقلون بدون كدمو ولا تجري أسقبا بوك تو بشابيا وس تجرسي فترم يتشارع آمين براتون من كاي تبالوتن بمستير بمتبابر يتشال مسمر يسفن زند إيها با باك مموكوار جبهم يفالول چگر سنسا بتا متساي ارمجان إيها با موسدو يتاوكال بعد شروه إيها با تقلون ودفيت لما رامد موسد ينبربتن جنن يونت بيادرقم آلامان ويم مرهون ويم يأيتيوبيام تكم أفحال فو الفتهم
በቅርቡ በሀገር ቤት በየወሩ እየታተመ የሚወጣ መጽሔት ላይ አንድ የኢህአፓ መስራች ነበርኩ ግን በኤርትራ ጥያቄ ተለይቼ መኢሶን ሆንኩ የሚል ግለሰብ ድርጅቱ ከግንባሮቹ ነበረው ስለሚለው ግንኙነት የጻፈውን አንብበናል። ሌሎች ደግሞ እና ኢህአፓ ወይም የተማሪው ከስካቴ በግንባሮቹ ተዛውረው የመገንጠልን አማራጭ ደገፉ ይላሉ። አንድ በአውሮፓ ያለ የደርግ ዘመን የደርግ ደጋፊ የነበረ ሞር ደግሞ ሻቢያና የአሜሪካው ሲአይኤ ኢህአፓን የመሰረቱት የመሩት እስከ ማለትም ደርሷል። ሀቁ የቱ ነው?
ኢህአፓ በአረቦች በነሻቢያና በአሜሪካ የሰለላ ድርጅት ተካሄደ ብሎ መለፈፉ ያዋጣኛል ብሎ የጀመረው ደርግ ነበር። ልጆቹና ሎሌዎቹ ቀጥለውበታል። የአረብ ፔትሮ ዶላር ወይም የቤንዚን ገንዘብ ይሰጣል ሲባል ነበር። ግራከው ፉደርክ እንግሊዝ ኢያፓን በአሜሪካና በአረብ አድሃሪዎች ቅጥረኝነት ሲከስ መሆኑ ነው። የደርግ ምሁሮች የነበሩና ሰነዱን ሲተረጉሙና ተራማጅ ነው ሲሉ የነበሩ ይህን ሐሰት ቢነዙ አይገርምንም። ኢህአፓ ለኢትዮጵያ ሉዓላዊነት የታገለ ጸረ ኢምፔሪያሊስት ድርጅት ነበር። መስራች ነበር ወደ መኤሶን ገባው ባዩ ግለሰብ ዋሾ ቁጥር አንድ ነው። የመስራች ትርጉም እስካል ተቀየ ድረስ በኢህአፓ መስራች ጉባኤ ተገኝቶ ወደ መኤሶን የገባ በህይወት ያለ ግለሰብ አንድም የለም። በህዋስ የኢህአፓ አባል ሆኖ ወደ መኤሶን ከሄዱት ሶስት ግለሰቦች መሃል ሁለቱ በደርግ ሲገደሉ አንዱ አሁንም በርግጥ በህይወት አለ። ዋናው ግን ኢህአፓ ከግንባሮቹ ገጥሞ አጀንዳ አራመደ ወይም ደገፈ የሚለውን ለማናፈስ ነውና ይህ ደግሞ ሐሰት ነው። የህዝብን ትግል መደገፍ ሌላ፣ ግንባርን መደገፍ ሌላ የሚለውን አቋም ያውም ኢሃፓ የረሳ ወይም ቸል ያለ አልነበረም።
የመገጠልን መብት ኢሃፓ ያውቅ ነበርን?
በቅድሚያ ኢሃፓ ከመፈጠሩ በፊት የብሔረሰብ ጥያቄዎችና አመጾች ነበሩ። የጀባሃ ትግል ሲጀመር ይህ ነው የሚባል የተማሪ እንቅስቃሴ በሀገራችን አልነበረም። የነዋቆ ጉቱ የባሌ ትግል፣ የኦጋዴን አመጽ፣ የመጫ ቱለማ ትግል ወዘተ ሁሉም ኢሃፓን በአመታት ይቀድማሉ። ስለዚህ ኢሃፓ ወይ የተማሪውን እንቅስቃሴ ያልነበረን ችግር ቆፍረው አውጥተው እባካችሁ ተነሱና ተገንጠሉ አላሉ። የእኩልነትና የመብት ችግር ነበረ። እንገንጠል ያሉ ነበሩ። ህዝብን በህብረት ለማታገልና የሀገርን አንድነት ለመጠበቅ ምን አቋም መያዝ አለብን ለሚለው በነ ኢሃፓ የተሰጠው መልስ የራስን እድል በራስ እስከ መወሰን ድረስ የሚለውን ማወቅ የሚል ነበር። ይህ ደግሞ ያኔ እንቅስቃሴዎችን የሚመራ በነበረው ርዕዮተ ዓለም መሰረት የመገንጠልን መብት ማወቅ መገንጠልን ከመደገፍ በተለየ መልክ መቀበል የሚል ነበር። ስለዚህ መብት ቢያውቅም መገንጠል ደግሞ አይበጅም ሲል ኢሃፓ ግልጽ አቋም ያዘ። ለዚህም ነው ከመጀመሪያ ጀምሮ የኤርትራን ቅኝ ግዛትነት ያልተቀበለው፣ የወያኔን የግንጠላ ማኒፌስቶ የተቃወመው። ለመሆኑ ዛሬ ኢሃፓን የሚያወግዙት ክፍሎች ያኔ ከጠባቦች ወይ ከጨቋኞች ይታገሉ ነበር? ሌላ የተሻለ አማራጭን አቀርበው ነበር? ደርግ ባስመራም ሲጨፈጭፍ አወገዙትና ከወንድም እህት የኤርትራ ህዝብ ጎን ቆሙ ወይስ በለው ብለው ግፍን አጀቡ? ስለዚህም ኢሃፓ እውን የግንባሮቹ ጭፍን ወዳጅና ደጋፊ ከነበር ለምንስ ሊያጠፉት በየፊናቸው ተንቀሳቀሱ? የሐሰት ፕሮፓጋንዳው ከሐቁ ጋር የተጣላ ነው። ሐቁ የሚያሳየው ኢሃፓ ኢትዮጵያዊ አቋሙን ይዞ መቀጠሉና በዚህም የተነሳ በነሻቢያም በባዳንም መጠቃቱን ነው። ኢሃፓ ሀገር ብሎ ሲታገል ለህዝብ አንድነት ሲዋደቅ በነበረ ጊዜ፣ ዛሬ ሀገር ወዳድነን ባዮች ግን ወይ ከጨቋኞች ጋር ገጥመው የህዝብን አንድነትን የሚጎዱ ነበሩ፣ ወይም ከጠባቦቹ ጋር ሸብረብ ሲሉ የነበሩ ናቸው። ወያኔ ለስልጣን ሲበቃም ባልተናነሰ ጠባብነት ወይም ትምክት ጎዳና የተጓዙት ዛሬ ተመልሰው ኢሃፓን ሊከሱ የሞራል ብቃት ሊኖራቸው አይችልም። እነ ወያኔ ኢሃፓን አባይ ኢትዮጵያ ወይም የትልቋ ኢትዮጵያ ጠበቃ ብለው በእነሱ ቤት በክፉ ሲሰይሙት፣ ይህ ራሱ የሚያሳየው የኢሃፓ አቋም ምን እንደነበረ ነው። ኢሃፓ ሀገርን የሚጎዳ አቋም ይዞ በነበረ አገርን ሊገነጥሉ በተነሱት ባልተወገዘም ባልተወጋም ነበር። በሌላ በኩል ደግሞ በአገራችን የነበረውና ያለውን የእኩልነት መጥፋት የሚክዱና በትምክት የሚዋጡ ክፍሎች ደግሞ ኢሃፓ የህዝብ መብትና እኩልነት ይከበር ሲል ያማቸዋል። ስለዚህም ገንጣይ ብለው ሊከሱት ይፈልጋሉ። ህብረ ብሔራዊ ይዘቱ ይጎረብጣቸዋል። ዛሬ ወያኔን ተቃዋሚ ነን ቢሉም ከወያናዊ ወይም ትምክተኛ ክፉኝ ተከትበው የዳኑ አይደሉምና አቋማቸው ብልሹ ነው። የአባዬን ለምዬ ባይናቸውና ኢሃፓ ላይ ይዘምታሉ። ኢትዮጵያዊ ጠረን የሌላቸው ድርጅቶች ደግሞ ኢሃፓ ለምን የህዝብን አንድነት ሰበከ በሚል ይዘምቱበታል። የግንጠላ አጀንዳቸውን ስለማይደግፍ ነው። ኢሃፓና የኦሮሞ ህዝብ ትግል በሚለው ጽሑፍ ድርጅቱ በዚህ ላይ በሰፊው ተችቷል። በአጠቃላይ በድርጅት ደረጃ ለትግሉ አስፈላጊ የሆኑ ግንኙነቶችን መመስረት ማለትና የሌሎችን አቋም ውጦ ማስተጋባት ወይም በጭፍን መደገፍ ማለት በጣም የተለያዩ ናቸው። ቢያንስ ለኢሃፓ ወያኔ የደርግና የወያኔ የገደል ማሚቴዎች ይህ ባይገባቸው አይገርምንም።
ያለው ይስማ አይን ያለው ይይ ስለተባለ ሁሉም ባለው ይገረገራል ማለት ስላል ሆነ ደግመን የነበረውን በማቅረብ የታሪክ በራጆቻችንን ሲራ ለማክሸፍ ትግላችን ይቀጥላል። ስለዚህም ማን ያውራ የነበረ በጥያቄና መልስ መልክ ይቀርባል። ጥያቄ ያጣ ለስልጣን እንጂ ለህዝብ አልታገለም አይታገልም። አባሮቹ ከሀገር ይበልጥ ድርጅታቸውን ያስቀድማሉ። በቅርቡ አንድ ደራሲ የሆኑ አዛውንት በአንድ መጽሔት ሲተቹ ኢህአፓ አናርኪስት፣ ኒሂሊስት፣ አጥፊ እንጂ ገንቢ አልነበረም ይላሉ። ለዚህ ምን ምላሽ ይሰጣል?
አዛውንቱ ኢህአፓ ጨቋኙን ስርዓት መጣል ማውደም ይፈልጋል ማለታቸው ከሆነ ልክ ናቸው። ግን የድርጅቱ ዓላማ ያለውን ማስወገድ ብቻ ሳይሆን የተሻለና ሌላ በይዘቱና በአይነቱም የተለየ ህዝባዊ ስርዓት ለመመስረት ነበር ነው። ፕሮግራም ያወጣው ለምንና ለማን እንደምንታገል፣ ድልን ከተቀዳጀን ደግሞ ምን አይነት ስርዓት ይመስረት ብለን እንደምናምን ለማሳየት ነው። ከዚህ ባሻገር ግን የሀገራችን ምሁሮች እንደ ኮሎኔል መንግስቱ ጥራዝ ነጠቅ ሆነው የሆነ ያልሆነውን ቃል ባይወረውሩ ተገቢ ነው። አናርኪስት ወይም ስርዓት አልበኝነት የፖለቲካ ርዕዮትና አቋም ነው። ኒሂሊዝም የሚባለው እንዲሁ ከኢህአፓ አቋም ጋር አንድ አይደሉም። ኢህአፓ የታገለው ለስልጣን ነው የሚሉ ክፍሎች የወነጀሉ ያጋለጡ ከመሰላቸው ሳስተዋል። የፖለቲካ ትግል ማሰሪያው መዳረሻው የፖለቲካ ስልጣን ነው፣ ሌላ አይደለም። ዛሬ ከወያኔ የምንታገለው ወያኔን ለማስወገድና ስልጣን ለመያዝ ነው። ይህ በአደባባይ የምንናገረው የፖለቲካ ሀሁ ስለሆነ ኢህአፓ ለስልጣን ታገለ ብለው ሊነቅፉ የሚነሱት ስለምን እንደሚያወሩ አልገባቸውም ብለናል። ኢህአፓ ለስልጣን ሲታገል ግን ከሌሎች የሚለየው ወይም ይለየኛል የሚለው ነጥቡ እንበል ለምሳሌ ከደርግና ወያኔ ቡድን የሚለየው ስልጣኑን ለራሱ በቡድን በድርጅት ደረጃ ይዞ ህዝብ ላይ ለመሰየም ሳይሆን ህዝብ የስልጣን ባለቤት እንዲሆን በማድረግ ነው። ማለትም ዴሞክራሲያዊ ስርዓት በማስፈን ህዝብን ባለ ሙሉ መብት በማድረግ መንግስት የሚሆነው አካል ስልጣኑን የሚያገኘው በህዝብ ነፃ ምርጫ ብቻ እንዲሆን በማድረግ ህዝብ ያልፈለገውን መንግስት የማውረድ መብት እንዲኖረው በማረጋገጥ። ለዚህ ነው ኢህአፓ የሚታገለው። ስልጣን ግን ካልተያዘ ወይም ህዝብ ወሳኝ ካልሆነ ይህን የተፈለገ ለውጥ ለማምጣት አይቻልም። ስለዚህም ጨቋኙን አስወግዶ ህዝባዊ ስልጣንን ማስፈን የግድ ነው። በየካቲት 66 ዴሞክራሲያዊ መብት ለህዝብ አለምንም ገደብ ብሎ ኢህአፓ ከደርግ ጋር ተጋጨ እንጂ ሹመትና ስልጣን ካካፈልከን ባስፈለገህ ጨቁም ገድብ ብሎ ህዝብን እንደሌሎች አልካደም። ስለዚህም ባለፈው ታሪካችን በወሰድናቸው ተጨባጭ አቋሞች ህዝብ ሊገመግመንና ለግል ወይም ድርጅታዊ ስልጣን አለመቆማችንን ሊመሰክር ይችላል። ስልጣን ለራሴ ያሉ ኢህአፓዎች ድርጅቱን እየከዱ አንዴ ለደርግ ለጥቆም ለወያኔ በግላቸው አደሩ እንጂ ድርጅቱ ለህዝብ ከገባው ቃል ኪዳን ወደ ኋላ አላለም አልቃደም። አባሎቹ ደግሞ የትግል ቤታቸው ነውና ተንከባክበው ጠብቀውታል፣ ወደፊትም ይይዙታል። ድርጅታቸውን የሚያፈቅሩትም ለሀገርና ለህዝብ ስለቆመ እንጂ በሌላ ምክንያት አይደለም። ይህ በመሆኑም ድርጅቱን ሲያስቀድሙ ሀገርን ወይም የህዝብን ጥቅም ያስቀድማሉ ማለት ነው። ኢህአፓ የህዝብና የሀገርን ጥቅም አሳልፎ ቢሰጥ በመጀመሪያ ደረጃ አባሎቹ አብረውት አይኖሩም። በአባላቱ ጽናትና ድርጅታዊ ፍቅር የሚረበሹ ክፍሎች ናቸው። ይህም ጽናትና ክፍር ሌላ ትርጉም ለመስጠት የሚፈልጉት።
ኢህአፓ በሰላማዊ ትግል አያምንም ነበር። በደርግ ላይም ተሽከርካሪ ተኩስ የከፈተው ለዚሁ ነው የሚሉ አሉ። ይህ ሀቅ ነው?
ኢህአፓ ለትጥቅ ትግል የተዘጋጀው የአጠው ስርዓት ለሰላማዊ ለውጥ በሩን ሁሉ ዘግቶ በነበረ ጊዜ ነው። ደርግ የህዝብን ትግል ፍሬ ቀምቶ ስልጣን ሲይዝ ደግሞ ያለውን አዲስ ሁኔታ በሰላማዊ የፖለቲካ ትግል መለወጥ ይቻል ይሆን ብሎ ሞክሮ ነበር። በሜዳ የነበረ ኃይሉን እንኳን በይፋ ሳያውጅ ጊዜ ከመፍጀቱም ሌላ ባወጣው የፖለቲካ ፕሮግራም መግቢያም ላይ በሰላማዊና ዴሞክራሲያዊ መንገድ መታገል ከተቻለ በዚሁ መንገድ እንታገላለን ብሎ ነበር። ከዚህም ሌላ አላደረገም። በጽሁፍ በቀስቀሳ በየቀበሌው በመሰለፍ ወዘተ ነው የታገለውና ህዝብን ያደራጀው። ያባ ህዝብን ለትግል በርግጥ አነሳስቷል። ለዚህ ደግሞ ማንንም ይቅርታ አይጠይቅም። ወታደራዊው መንግስት ግን ህገወጥ ነው ብሏል። አቁይ ነበር። ጭቆና ባለበት አመጽ መወለዱ ደግሞ በቅድሚያ ተጠያቂ የሚያደርገው ጫቋኞቹን ነው እንጂ የግብ ሰንሰለትን ሊሰብር የሚመኘውን ህዝብ አይደለም። ናሴ 21/1967 ዓመተ ምህረት ባወጣው የኢህአፓ ዴሞክራሲያ እትም ድርጅቱ አቋሙን ሲገልጥ የሚከተለውን አስፍሮ ነበር። የጥቂት አምባገነን መኮንኖች መንግስት ተነስቶ ጊዜያዊ ህዝባዊ መንግስት መተካት አለበት። እዚህም አብዮቱን ጀምረው ያካሄዱትና የደገፉትን ወደፊትም ሊያካሄዱት የሚችሉትን የህብረተሰብ መደቦችና ኃይሎች የሚወክል ህዝባዊ አብዮታዊ ሸንጎ መቋቋም አለበት ካለ በኋላ የሸንጎውን ይዘት በተመለከተ በዝርዝር አስፍሯል። በዚሁም ሰነድ ደግሞ የኤርትራ ጉዳይ ሀገርን እየጎዳ ያለው ጦርነት ቆሞ በዴሞክራሲያዊና ሰላማዊ መንገድ መፈራት አለበት ብሎ በጊዜ ጠቁሞና አሳስቦ ነበር። ይህ ብቻ ሳይሆን ሌሎችም ኃይሎች በትግል ላይ እንደነበሩ በመገንዘብ በመነሻ የፖለቲካ ፕሮግራም መሰረት ተቃዋሚ ኃይሎች እንዲተባበሩና ህዝባዊ ዴሞክራሲያዊ የህብረት ግንባር እንዲመሰርቱ ጥሪ አድርጎ ነበር። በዚህ መልክ ነበር የታገለው ኢህአፓ። ዛሬ የሰላማዊ ትግል ትርጉም የጠፋባቸው ክፍሎች አንድ ድርጅት በስልጣን ያለውን ኃይል ይውረድ ካለ፣ ለማውረድም ህዝብን ካደራጀና ካታገለ ሰላማዊ ትግልን የተወ ይመስላቸዋል። ሰላማዊ ትግል ማለት ጠባይን አሳምሮ ለገዢው ቡድን ታማኝ ተቃዋሚ መሆን እየመሰላቸው ነው። ስህተቱ ከነሱ እንጂ ከኢህአፓ አይደለም። የመኮንኖችን ቡድን ኢህአፓ በትግል አስጨንቋል፣ አራውጧል። በፖለቲካው ትግል መስክም አሸንፎም ነበር ማለት ይቻላል። ለተሸነፉ ጦርነት አወጁበት። ኢህአፓ በከተሞች አንዲትም ጥይት ከመተኮሱ በፊት ደርጉ በህዝቡ ድርጅቶችና መሪዎቻቸው ላይ በኢህአፓ አባላት ላይ በተቃዋሚዎች ላይ በተቃወሙ ወታደሮችና መኮንኖች ላይ በአርሶ አደሮች ላይ ወዘተ በአዲስ አበባ በክፍለ ሀገር የግድያ እርምጃ ወስዷል። ቀይ ተብሎ ገና ያልተሰየመ ሽብር ይካሄድ ነበር። አሁን ተፈላጊው የዲሞት ፈርጥ ይት እንጂ ዴሞክራሲ አይደለም ብለው ያጓሩና መኮንኖች አማካሪዎቻቸው በኢህአፓ ላይ በይፋ ጦርነት እስኪያውጁ ድረስ ግን ከግድያ አልተቆጠቡም ነበር። ይህን ሀቅ የሀገራችን ህዝብ በግልጽ ያየውና የሚያውቀው ነው። ኢህአፓ የመከላከል እርምጃ መውሰድ የጀመረው ከዚህ ሁሉ በኋላ ነው። ዛሬ የቀድሞው ደርግ መሪዎች አማካሪዎቻቸውና ምስክሮቻቸው ሌላው ቢያወሩ ይህ የማይደበቅ ሀቅ ነው። በሰላም የታገላቸውን ህዝብና ድርጅት ያጠፉ አሲረውና ጦርና ነፍሰ ገዳዮች አሰማርተው ፍጅት አካሂደዋል። ዛሬም ያን ፍጅትና ወንጀል ክደው ተጠያቂውን ኢህአፓ የሚወነጅሉ ያው ባዳቆናቸው ስህተትና ጥፋት ሲቀጥሉ እንጂ ከሀቅ ሲታረቁ አይደለም። ወያኔም ለስልጣን ሲበቃ ኢህአፓ በሰላም ለመታገል ያለውን ፍላጎት በይፋ አሳውቆ ነበር። የወያኔን አሉታዊ ምላሽ ግን ህዝብ የሚያውቀው ነው። አሁንም ቢሆን ኢህአፓ በህብረት ከሌሎች ጋር ሆኖ በሰላማዊ መንገድ ለመታገል ያለውን ፍላጎት ያደናቀፈው የወያኔ አምባገነናዊ ቡድን ነው።
የኢህአፓና የደርግ መኢሶን ሆነ ከወያኔ ጋር ያለው ጠረፍ የፕሮግራም ሳይሆን የስልጣን ሽሚያ ነው የሚሉ አሉ። ይህ እውነትነት አለው?
አንድ ትልቅ የአብዮት መሪ የነበሩ ሰው ያላነበበና ለማወቅ ያልጣረ የንግግር የትችት መብት ሊኖረው አይገባውም ያሉትን ያስታውሳል። ይህ ክስ ደርግም መኢሶንም ኢህአፓም የግራ ክንፎች ነበሩ ቢባልም አቋማቸውና ፕሮግራማቸው አንድ አልነበረም። ያነበበ ሊረዳው ይችላል። አንዳንድ ጸረ ግራ የቀኝ ኃይሎች ግን እሳት ካየው ምን ለየው ይሉና ሁሉም ያው ናቸው በማለት በስንፍና ደምድመው ይሳሳታሉ። ሌላውን ግን ማሳሳት ፈጽሞ አይችሉም። ነገሩ የዓለም አድሃሪ ቀኝ ኃይሎች አምን አይደሉም። ካፒታሊስት ስለተባሉ በኖርዌይና በአሜሪካ በፈረንሳይና በጣሊያን ያሉት ስርዓቶች ወይም ኃይሎች አንድ ወጥ አይደሉም። በደርግና በኢህአፓ መሃል የማይታረቅ መሰረታዊ ልዩነቱ ብዙ ነበር። በኢህአፓና በወያኔ መሃል ገና ወያኔ ትግራይ ተገንጥላ ለይና ነጻ መንግስት ትሁን ካለበት ጊዜ ጀምሮ በአገር ጉዳይና በህዝብ መብት ጉዳይ መሰረታዊ ልዩነት ለግጭትም ያበቃ ቅራኔ ነበር፣ ዛሬም አለ። ስለዚህ ግጭቱ በመሰረታዊ የፖለቲካ የአቋም ልዩነት እንጂ በባዶ አልነበረም አይደለምም። ዛሬም ቢሆን በድርጅቱ መሃል ያሉት ልዩነቶች ተወግደው በህብረት ተያያዙ የሚል ጥሪ ቢኖርም በድርጅቱ መሃል ያሉ የአቋም ልዩነቶች ሊካዱ አይገባም። ዋናው ትኩረት መሰረታዊ ባልሆኑ ልዩነቶች መለያየትና መቃቃር አይገባም በሚለው ላይ ነው። ዋና ትኩረት ሀገር በአደጋ ላይ ስለሆነች እሷን በማዳን ላይ ሆኖ የፕሮግራም ልዩነት ዋና ቦታ አይሰጠው ለማለት እንጂ የማይናቁ የአመለካከትና የአቋም ልዩነቶች ዛሬም አሉ። ኢህአፓ ትመስረት የሚላት ዴሞክራሲና ህዝባዊ ኢትዮጵያ ሌሎች ከሚሉትና ከሚፈልጉት የተለየች ልትሆን ትችላለች። መስማሚያው ዋና ነጥብ ግን በጋራ የወያኔን አገዛዝ ማስወገድና ህዝብ የትኛው ይበጃል ብሎ እንዲመርጥ መብትን ማረጋገጥ የሚለው ላይ ሊኖር የሚገባው ስምምነት ነው። ደርግ ለምርጦች ወታደራዊ አምባገነንነት ሲቆም፣ ኢህአፓ ለህዝባዊ ስልጣንና ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ነበር የቆመው። መኢሶን ከደርግ ጋር በሂሳዊ ድጋፍ ማበር ሲል ኢህአፓ ይህን አማራጭ ተቃውሟል። ወያኔ የብሔረሰብ ቅራኔ ዋናው ነውና ሁሉም ተገንጥሎ የየራሱን ነጻ መንግስት ይመስርት ወዘተ ሲልም ኢህአፓ የጭቁኑ ህዝብ መብት በተከበረባት ኢትዮጵያ አብሮ መኖር ያስፈልጋል ይቻላል ወዘተ ብሎ ግልጽና ጥርት ባሉ አቋሞች መሰረት ተለይቶ ቆይቷል። ዛሬም የኢህአፓና የወያኔ ፕሮግራም ለየቅል መሆናቸውን ማንም ሊረዳ ይችላል።
ሌላ በደርግ ተጀምሮ እስከዛሬ የሚስተጋባ ክስ ደግሞ ኢህአፓ የሶማሊያን ወረራ ደገፈ፣ የሶማሊያውን መሪ ዚያድ ባሬን ቪቫ ብሎ ደገፈ፣ ሀገርን ከዳ፣ ጦሩን ከፋፈለ፣ በታጠቀው ሰፈር ይሰለጥን የነበረው ሚኒሻ ጠርሙስ ፈጅቶ በምግብ ጨምሮ ፈጀ ወዘተ ወዘተ የሚሉ ናቸው። ለዚህስ ምን ምላሽ አለ?
ኢህአፓ የሶማሊያን ወራሪ ጦር ደገፈ ብሎ መንግስቱ ኃይለ ማርያም የዋሸውን የወያኔው የውሸት አባት ስብሐት ነጋም ከአዲስ አበባ ሲያስተጋባ ተደምጧል። በመቋዲሾ ቢሮ ከፍቶ በዚያድ ባሬ በሁሉም መስክ እስከ መጨረሻው ተደግፎ ከሐረርጌ እስከ ባሌና አዳማ ናዝሬት ድረስ የምዕራብ ሶማሌ ግዛት ነው ብሎ የፈረደው የወያኔ መሪ እንግዲህ ይህን ሁሉ የሚያውቅ የለም ብሎ ሲቀጥፍ ሰማን ማለት ነው። ውሸታሞች በተለይም የለመደባቸውና በስልጣን ያሉ ቀጣፊዎች ለከትም ገደብም እንደሌላቸው በመንግስቱ በመለስም በስብሐትም አይተናልና ብዙም አያስገርምም። በኦጋዴኑ ጦርነት ጊዜ ግን ኮሎኔል መንግስቱና ጽፍሮቹ ኢህአፓን ለማጥፋት ሽብር እያካሄዱ ነበርና ኢህአፓ ዚያድ ባሬን ወይም ሶማሊያን ደገፈ ብሎ መዋሸቱ ግን ድጋፍ ለማግኘት በተለይም ከወታደሩ ክፍል ይጠቅመናል ብለው አይናቸውን በጨው አጥበው የጀመሩት ውሸትና የሐሰት ቅስቀሳ ነበር። ማንም ቢሆን ማን አሉባልታን ከማናፈስ ሌላ ያፓ ወረራውን ደገፈ ብሎ ማስረጃ ማቅረብ አይችልም። ይህም የሆነው ድርጅቱ ወረራውን ያልደገፈ በመሆኑ ነው። ያፓ በኦጋዴን ያለው ኢትዮጵያዊ የብሔረሰብ በደል ይደርስበታል ብሎ በአጠቃላይ አቋሙ መሰረት እምነቱን የገለጠ ቢሆንም የተጨቆነ ህዝብ ትግልና የባድ ሀገር ወረራ አንድ አለመሆናቸውን ጠቁሞ ወረራውንና ሁለቱንም ህዝቦች የሚያጫርሰውን ጦርነት አውግዟል። የዚያድ ባሬ ወረራም የኢትዮጵያን ህዝብ ጸረ ደርግ ትግል የሚያደናቅፍ መሆኑንም ጠቁሞ ተቃውሞታል። በዲሞክራሲያ ቅጽ 4 ቁጥር 9 የሰፈረውን የኢህአፓን አቋም መረዳት ያቃታቸው ደግሞ ያው የዘቀጡ አሉባልተኞች አንባውት ከሆነ ደግፏል ብለው መቀጠሉን የመረጡ ይመስላል። ኢህአፓ በወታደር ውስጥ ለመደራጀት እንደጣረው ሁሉ በሚሊሻው ዘንድ ተንቀሳቅሷል። የጠርሙስ መፍጨት አስቂኙን አባባል ትተን ማለት ነው። ጦርነት መንስኤው ምንድን ነው? ጠቀሜታውስ ለማን ነው ብሎ መጠየቅ ግዴታ ነው። አለበለዚያ ጨቋኝ ገዢዎች ህዝብን ሁሌ ጀሌና ጥይት ማብረጃ ቅራኔን ማርገቢያ ያደርጉታል። ይህንን በተመለከተ ወያኔና ሻቢያ ለጦርነት ሲያቆበቁቡም ኢህአፓ ጠቁሞ አሳስቦና አስረድቶ ነበር። መላ ኤርትራን ትገንጠል ያለና የተባበረ ቡድን ድንገት ባንዲት ባድመ የተነሳ ሀገር ወዳድ አይሆንም ብሎ ኢህአፓ ከመጋረጃው በስተጀርባ የመለስን ቡድን ወያኔ ሀገራችንን እናድን ያሰጥ ጥሪ በስተጀርባ ያለውን ሴራ አጋልጦ ነበር። ሻቢያና የኤርትራ ህዝብ አንድ አይደሉምና በኢትዮጵያ በነበሩ ኤርትራውያን ላይ የወሰደውን የግፍ ማባረርም ተቃውሞ ይዘቱንም አጋልጦ መግለጫም አውጥቷል። ይህ ሁሉ እንግዲህ ሻቢያን በመደገፍ ወይም ኢትዮጵያ ትወረር በማለት ሳይሆን ገዥውን ቡድን ሴራ በማወቅና በመቃወም ሀገርንም መጠበቅ ገዥውንም ቡድን በገባበት ቀውስ ተጠቅሞ ማስወገድ ይገባል የሚል ነው። የለም በደፈናው ለነመለስ ጥሪ ድጋፍ እንስ ያሉት ደግሞ ያ ሁሉ ህይወትን ጠፍቶ ባድመ ብቻ ሳትሆን አዲ ኢሮምም ለሻቢያ ተፈርዶላት የተባረሩ የተባሉትም እየተመለሱ የተሰውት ቤተሰቦቻቸው ጧሪና ተንከባካቢ አጥተውና ወያኔዎችም ከነጽፍሮቻቸው ቤተ መንግስት ሲፈነጩ ይገኛሉ። ለዚህ ነው ገዦች ህዝብን ተነስ ሲሉት ለምንና ለማን ጥቅም ብሎ መጠየቅ የግድም ይሆነው። ባምባገነን ስራቶች ሀገርና ቤተ መንግስት የተሰየመ ቡድን አንድ ጥቅም ያላቸው አለበለዚያማ ወረቦሎች ሁሌም በሀገር ወዳድነት ጥሪ ዙሪያ ይደበቃሉ የተባለውን መዘንጋት ይሆናል። ዛሬ የሻቢያ ተቃዋሚዎች የጦርነት ዝግጅት አውግዘው ኤርትራዊ ከኢትዮጵያዊ የሚያፋጅ ቅራኔ የለውም ብለው ለህዝብ አንድነት ወይም ሰላም ቢቀሰቅሱ ሊወገዙ ነው? ገዢ ቡድኖች የህዝብ ትግል ሲያይልባቸው የውጭ ጠላት መጣብህ ብለው በሀገር ፍቅር ሰበብ የህዝብን እይታና ትኩረት ከነሱ ላይ እንደሚያነሱ የታወቀ ነው። ይህ እንዳይሆን መታገል ያሻል።
ያባ እንደ ድርጅት ሀገር ሲል ህዝብን ረስቶ አይደለም። ከዚህ ሌላ ግን በዚያድ ባሬ ወረራ ጦርነትም ሆነ ኋላም በሶማሊያ በስደት ላይ መከራ የተቀበሉና የተሰውም የያባ አባላት ቁጥር ጥቂት አልነበረምና ያባን በዚያድ ባሬ ደጋፊነት ለመክሰስ መሞከሩ ላም ባላለበት ኩበት ለቀማ ይሆናል። ያባ ከዚያድ ባሬ ጋር ልክ እንደ ወያኔ አብሮና ግማሽ ኢትዮጵያን የሶማሌ መሬት ብሎ ፈርሞ ቢገኝ ኖሮ በዚያድ ባሬና መሰሎቹ ሙሉ ድጋፍ ዛሬ እንደ ወያኔ በኢትዮጵያና በህዝቧ ላይ ቀንበር በሆነ ነበር። ይህ ግን የያፓ ሳይሆን የነ ወያኔ ሰልፍና ምርጫ መሆኑን ጊዜ በሚገባ ታይቶናል። ጉዳዩን ጠረቅ ብለን ከመረመርን ደግሞ ትናንትም ሆነ ዛሬ በያፓ ላይ መሰል ክስ የሚደረድሩት በአብዛኛው ራሳቸው ለባዕድ ወይም ለሀገር በቀል አልባሌ ኃይል ተገዥ ሆነው እናገኛቸዋለን። ወያኔ ለሱዳንም፣ ለሻቢያም፣ ለሊቢያም ሆነ ለሁሉም ጸረ ኢትዮጵያ ኃይሎች ቅጥረኛ ነበር። ዛሬም አልተለወጠም። የደርግ መኮንኖች ሀገሪቷን ለሶቪየት ህብረት አሳልፈው ሰጥተው ነበር። ዛሬ ተለጣፊ የሚባሉት ቡድኖች የመለስ ዜናዊ ሎሌዎች ናቸው። ሌሎች ደግሞ ሀያል ለተባለው መንግስት ደማቀና ሲሉ እንታዘባለን። ይህ ሁሉ ከያፓ መንደር አይታይም። ያፓ ለማንም መንግስት ወይ ኃይል ተገዥ ሆኖ የኢትዮጵያን ጥቅም አሳልፎ ሰጥቶ አያውቅም። ለጥቅም ሲል ከኢትዮጵያ ህዝብ ጨቋኞች ጋር የስልጣን ቅርጫ ውስጥ አልገባም። ይህን አሌ የሚልና በሀቅ የሚደገፍ ማንም የለም።
ስናየው ለካሳ ቀያሉ ሞት ጅግር ይያለው ባርነትን ተሸክሞን ቢኝን የሚጣላ እሽኝ ተቀባይ ያማን ሞት እኛ አንሞትም። ፀሐይለንና ጨረቃ የጨለማ ከዋክብት የነጻነት ፋና ወዲ የሰባዊነት ምልክት እኛ ማን ሞት ሀውስ እንላልባታ የመሞትን ቋጥሮ ባጓቡ ስንፈታ ያኔ ነው የገባን የህያውነት ምስጢሩ የሰው ሰው መሆንና የሰባዊነት ክብሩ። እናም ከሃ እስከ ፈ ከአሊፍ እስከ ያ ለህዝቦቿና ለእናት ዓለም ሀገራችን ኢትዮጵያ ቃል ኪዳናችንን ገባን ድርሽ እንዳንልቅ አፈር ሰምተንም ዝም ላንል አይተንም ላንሸሽ በተራ ሞትም ላንበቅ እኛም አንሞትም ነው። በህዝብ ፍቅር የተራቆተ የጥራትና የእምነት ንጥረ ነገሩ ስላለን እኛ ሲያጠፉን እየበራን ሲቆርጡን እንወቅላለን። ታዲያኛ እንዴት ስንሞታለን? እኛ ማን ሞትም ፀሐይነንና ጨረቃ የጨለማን ከዋክብት የነጻነት ፋና ወጊ የሰባዊነት ምልክት እኛ ማን ሞትም የግፉን ትቦ ሳንዘጋ የባርነትን ሰንሰለት ሳንበጥ እኛ ማን ሞትም የጭቆናውን ምንጭ ሳናደርቅ የህዝባችንን እንባ ሳናብስ እኛ ማን ሞትም የባዶነት ሞት የቀላል እኛ ሞቱን እናውቃለን። ሞቱም እኮ እኛን ያውቀናል። ያ ስለሆነ የቃል ኪዳን ጽፍጠቱ እኛ ማን ሞትም ስብና ፈንጋዎች ይሙት ብቻ እንዳንዴ ልክ እንደው ዘራሽ ሞት ዘራሽ የሚባሉ ከመሐከላችን በድንገት ብቅ የሚሉ እንደ አረም የሚበቅሉ በፊትም እንደነበር ወደፊትም ይኖራሉ። እኒህ ሞተው ከማይነሱት ናቸውና ወዲያው ይረግፋሉ። እኛም አንደማንም ባርነትን ሰላምን በቁመናችን ሬሳ አንሆን። ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰባዊነት ምልክት እኛም አንሆን። ለአካላችን መቼ ታሰን መቼ ተጨንቀን ለስጋችን አይሰሪውንም እንዴ በየጎዳናው አይናችን ተጎልጉሎ ተቆራርጦ ጣታችን እኛ ማን ሞትም አይተነውን እንዴ በወልቃይት በጠገዴ ባርማጮና በጠለም ተፈታትነው አልኩ ሞትም በበጋና በክረምት እኛ ማንሞትም ቁራሽ ሳይኖርን በባዶ ያለውሃ መላሳችን ሳናረጥም ተፈታትነነዋል እኮ ሞትን ሳይዘኑ ግብግ ያ ስለሆነ የቃል ኪዳን ጽፍጠቱ እኛ ማንሞትም ስብና ፈንጋዎች ይሙቱ ከፋሽቶች ጥቂት ይልቅ አንሶላችንን መርጠን ለመግመድ እንዲያመችን በቀጫጭኑ ሰንጥቀን ካምባገነኖች ላና ብርስብናችን ላንሸጥ ሞትን እኮ አሽፈንባታ ለራሳችን ሰቅለን እኛማ አንሞትም እኛ አሟሟታችንን የምንመርጥ የተፈጥሮን ሞት ተቀባይ ነፃነትን የምናስቀድም ከአልማዝና ከነዋይ ፀሐይንንና ጨረቃ የጨለማውን ከዋክብት የነፃነት ፋና ወጊ የሰብአዊነት ምልክት ከኛ እኮ ሞቶ የሚነሳ እንጂ ሞቶ የሚቀርማ የለም ያንን አይነት ስብናም የለንም አፈጣጠራችንም አይደለም እኛማ አንሞትም ያ ስለሆነ ቃል ኪዳናችን ጥፍጠቱ እኛማ አንሞትም ስብና ፈንጋዎች ይሙቱ ፀሐይንንና ጨረቃ የጨለማውን ከዋክብት የነፃነት ፋና ወጊ የሰብአዊነት ምልክት ከኛ እኮ ሞቶ የሚነሳ እንጂ ሞቶ የሚቀርማ የለም ያንን አይነት ስብናም የለንም አፈጣጠራችንም አይደለም እኛማ አንሞትም ፀሐይንና ጨረቃ የጨለማውን ከዋክብት የነፃነት ፋና ወጊ የሰብአዊነት
Thank you.